ወደ ዩናይትድ ስቴትስዋ ዴንቨር ኮሎራዶ ደወልኩኝ። እዚያ የቀድሞው ጠቅላይ ሚኒስትር ታምራት ላይኔ ይኖራሉ።
አቶ ታምራት ላይኔ ለጊዜው እጅግ በጣም አድርጌ አመሰግናለሁኝ በአሜሪካ ድምጽ አድማጮች ስም። እንግዲህ ኢህአደግ ፈጣሪውም መሪውም የነበሩት ድርጅት አዲሱን ሊቀመንበሩን መርጧል ሰሞኑን። እኚህ አዲስ ሊቀመንበር ቃለ መሐላ ፈጽመው ጠቅላይ ሚኒስትር ይሆናሉ። አዲስ እና ወጣት ጠቅላይ ሚኒስትር መቼም አቶ ታምራት ስለ አንድ ኢትዮጵያዊ ህይወት፣ ስለ አንድ ኢትዮጵያዊ ጉዞ እንደ ዜጋም እንደማንም ከርሶ በላይ መናገር የሚችል ካለ ጥቂት ነው። ከብዙ አቅጣጫዎች ከብዙ ዘርፎች ለማለት ፈልጌ ነው። በኢትዮጵያዊነቱ ሳይሆን እንደ ዜጋ፣ እንደ መብቶች ተቆርቋሪ፣ እንደ ወጣት ታጋይ፣ እንደ ተዋጊ፣ እንደ ጠቅላይ ሚኒስትር፣ እንደ እስረኛ፣ እንደገናም እንደ ተራ ዜጋ ደግሞም እንደ ስደተኛ ሆነው ህይወቱን እያሳለፉ ያሉ ሰው ነዎት አቶ ታምራት። ለመሆኑ ለኢትዮጵያ ጠቅላይ ሚኒስትር ማለት ምን ማለት ነው? እንዴት ነው እርሶ የሚያሳዩን ይሄንን የኢትዮጵያን ጠቅላይ ሚኒስትር ገጽታ?
እንግዲህ ይሄ ጥያቄ ሰፋ ያለ ጥያቄ ነው በሁለት መልኩ። አንደኛ ራሱ ሰፊ ነው፣ ሰፋ ያለ ጊዜ ይጠይቃል። ግን ከዛም በበለጠ አሁን ዶክተር አብይ የኢህአዴግ ሊቀመንበር ከሆኑ በኋላ እርግጥ ጠቅላይ ሚኒስትርም ሊሆኑ ነው። ከራሳቸው ገና አልሰማንም። ሊወስዷቸው የሚያስቧቸውን የፖሊሲ የአጭር ጊዜ፣ ረጅም ጊዜ የመሳሰሉ ነገሮችን ገና አልሰማንም። ስለዚህ ይሄንን ባልሰማሁበት ሁኔታ ዘርዘር ያለ ነገር ለመናገር ትንሽ አስቸግረኛል። ነገር ግን ማለት
ከቶ ነገሮች አሉ። እሺ።
አዎ፣ ማለት የምችላቸው ነገሮች አሉ። አንደኛ ከራሳቸው ከዶክተር አብይ ማንነትና፣ ሁለተኛ ዶክተር አብይና ኢህአዴግ እና ዶክተር አብይና ህዝቡ በሚል ማየት የሚቻል ይመስለኛል። ዶክተር አብይ እንደማውቀው ፈሪሃ እግዚአብሔር ያላቸው ሰው ናቸው። ይሄ ለኔ በጣም 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 መሰረታዊ ነገር ነው። ከራሴ ከህይወቴም ከማውቀው ቀደም ሲልም እንዳነሳሁት ከታዘብኩት ስነሳ እኔ እንደነበርኩበት ጊዜ ያ እንደዛን ጊዜው እንዳሁኑ ሳይሆን እንደዛን ጊዜው እግዚአብሔርን አላውቅም የሚሉ ሰው አይደሉም። እግዚአብሔርን ያውቃሉ። ማወቅ ብቻም ሳይሆን በደንብ ያውቃሉ። ስለዚህ ይሄ በጣም መሰረታዊ ይመስለኛል። እግዚአብሔርን መፍራት የጥበብ መጀመሪያ ነው ይላል መጽሐፍ ቅዱስ። መጨረሻው ባይሆንም ነገር ግን የጥበብ መጀመሪያ ነው ይላል። ስለዚህ ይሄ አንድ ትልቅ ጎናቸው ይመስለኛል። በዚህ እግዚአብሔርም ይረዳቸው ይመስለኛል። ሁለተኛ የትምህርት ዝግጅታቸው ጥሩ ነው፣ በጣም ጥሩ ነው። በዚህ ስልጣን ላይ በሚወጡበት ጊዜ ያኔ እንደነበርኩት እንደኔ ሳይሆን አሁን እሳቸው በበቂ የትምህርት ዝግጅት የሚገቡ ሰው ናቸው። ይሄ ራሱ አንድ ጉዳይ ነው። ሶስተኛ በመንግስት ስራ ውስጥ ደግሞ የራሳቸውን ልምድ አካብተው ነው የመጡ።
በተለያዩ እርከኖች ሰርተዋል።
ከታች ተነስተው በተለያዩ እርከኖች ውስጥ ገብተው የመንግስት ስራ ምን እንደሆነ አይተው ከመንግስት እና ከህዝብ ጋር በሚያገናኙ ጉዳዮች ላይም አልፈው የመጡ ስለሆኑ ይሄ ራሱ አንድ አወንታዊ ጉዳይ ይመስለኛል፣ ለቦታው በጣም የሚያስፈልግ። አራተኛው ጉዳይ እና በጣም ደግሞ ከመሰረታዊዎቹ አንዱ የሆነው ጉዳይ እስከዛሬ ከሚናገሩት ከሚሰጧቸው መግለጫዎች በስብሰባም በግልም እንዲሁ በመስሪያ ቤታቸው ውስጥ ከሚሏቸው ነገሮች ስነሳ ኢህአዴግ አሁን ከያዘው ራዕይ የተለየ ራዕይ ያላቸው ሰው ናቸው። የእሳቸው የሚያስቡት ነገር እና ሳቢያቸውና ራዕያቸውና አሁን ኢህአዴግ የያዘው ራዕይ አይገናኙም። ኢህአዴግ ውስጥ ያደጉና የኖሩ ቢሆኑም ፎርቹኔትሊ እንደ መልካም ሁኔታ ሆኖ እሳቸው የኢህአዴግን አሰራርና ርዕዮተ ዓለሙን ተረድተውት ይሄ ነገር አያዋጣም ያሉ ይመስለኛል። ካነጋገራቸው ከመግለጫዎቻቸው ስነሳ ይሄ ሌላ ጉዳይ ነው። ሌላው አምስተኛው ነገር ከኦህዴድ በአጠቃላይ ሰሞኑን ባለፉት ወራት ስንሰማቸው ስናያቸው ከነበሩ ነገሮች ስነሳ ደግሞ ዝርዝሩን ባላውቅም በአጠቃላይ ከነጻነት ጋር የቆሙ ይመስላሉ። እንደዛ አይነት ነው ሁኔታቸው። የለማ ቡድን እየተባለ ይጠራ የነበረው ቡድን የዛ አይነት ጉዞ የጀመረ ነው የሚመስለው። ይሄ ነጻነት ደግሞ ከድርጅቱ ከኢህአዴግ የዴሞክራሲያዊ ማዕከላዊነት እኔ በኋላ ታዘብኩበት ጊዜ ማለት ወደ በደንብ በተረዳሁበት ጊዜ የባርነት ሰንሰለት የምለው መጀመሪያ ግን እኔም ራሴ አምንበት የነበረው ዴሞክራሲያዊ ማዕከላዊነት ለመውጣት የሚፈልጉ ናቸው ዶክተር አብይና የእሳቸው ቡድን የኦህዴድ ቡድን። እነኚህ አምስት ጉዳዮች በአጠቃላይ አሉ። እንግዲህ አሁን ጥያቄው እኚህ ሰው ከኢህአዴግ አንጻርና በአጠቃላይ ደግሞ አሁን ካለው የህዝቡ እንቅስቃሴ አንጻር እንዴት ይሆናሉ ነው። የኔም አሁን ትልቁ ጥያቄ ይሄ ነው። ከኢሃዴግ አንጻር ያልኩበት ምንድነው? ዶክተር አቢ በራሳቸው ሪዮትና በራሳቸው የተለየ ሪዮት አለምና ወይም ደግሞ ራይና በኢሃዴግ ራይ መሐከል ቆመዋል። ዶክተር አቢ በኢሃዴግ የባርነት ሰንሰለት በሆነው ዲሞክራሲያዊ ማዕከላዊነትና በነጻነት መሐከል ቆመዋል። ዶክተር አቢ ኢሃዴግ ውስጥ ባለው ያረጀ ያፈጀ በሳይንሱ ዓለም ኤንትሮፒ ይሉታል እየሞተ እየበሰበሰ ባለ ድርጅት እኔ ሰዎችን ማለት አይደለም ድርጅቱን ማለት ነው በብዙ ምክንያቶች እየበሰበሰ ያለውን ድርጅት ራሱ ኢሃዴግም በስፍሰናል ብሎ የተናገረበት አመነው ማለመነው መሐከልና ሁኔታውና ጊዜው በሚጠይቀው አዲስ ድርጅት እና ድርጅታዊ አሰራር መሐከል የቆሙ ሰው ሆነዋል። ዶክተር አቢ በኦሮሞ ብሔረተኝነትና በነገራችን ላይ ይሄንን ሳነሳ እኔ ዶክተር አቢ ከኦሮሞ ብሔር መጡ ወይም ከሌላ ብሔር መጡ ጉዳይ አይደለም እሱ አይደለም ጥያቄ። ነገር ግን በነበሩበት ወህደት ምክንያት በኦሮሞ ብሔረተኝነትና በኢትዮጵያ ብሔረተኝነት መሐከል የቆሙ ሰው ሆነዋል።
በኢትዮጵያ ሀገራዊነት
አው ኢትዮጵያ ናሽናሊዝም መሐከል የቆሙ ሰው ሆነዋል። እዚህ መሐከል ነው አሁን የሚገቡትና የሚቆሙ ይሄ ውጥረት ነው ያለው አሁን በሳቸው አመራርና በሁኔታው መካከል። ይሄንን እንዴት ይፈቱታል የሚለው እንዳልኩት ቀደም ሲል እሳቸው ከሚናገሩትም ከሚሰጡትም የፖሊሲ አቅጣጫቸው ምን ሊሆን እንዳሰቡ ከምንሰማው የምናየው ይሆናል። ነገር ግን ይሄ ቅራኔ ይሄ ውጥረት ቀላል ውጥረት አይደለም። ቀላል ውጥረት የማይሆነው ምንድነው? ምርጫ ያለው በጣም አስገዳጅ የሆነ ምርጫ ያለው ስለሆነ ነው። ወይ ድርጅቱ ኢሃዴግ ራሱ ሪዮት ዓለሙን ለውጦ ወይም ደግሞ እሳቸው ይሄንን ኢሃዴግን ፖሊሲዎች የፖለቲካ መስመር አሰራሩና ሪዮት ዓለሙን ለመለወጥ ምክንያት ሆነው ድርጅቱም ከበሰበሰበት ወጥቶ እንደገና አገግሞ አዲስ ኦርደር አዲስ ስርዓት አሁን ቀውስ ውስጥ ነው ያለው ድርጅቱ። ከቀውስ ሁለት ነገር ሊመጣ ይችላል። ከቀውስ መበታተል ሊመጣ ይችላል ጭራሽ መሞት፣ ወይም ደግሞ ከቀውስ ኦርደር ሊመጣ ይችላል
ፈውስ
ሊመጣ ይችላል። እና ይሄንን እንዴት ሊያርጉ ይችላሉ አንድ ጥያቄ ነው። በብሔረተኝነት በኦሮሞ ብሔረተኝነትና በሌላውም አይነት ብሔረተኝነት መሐከልና በኢትዮጵያ ብሔረተኝነት መሐከል ደግሞ ባለው ውጥረት መሐከል ምን ሊያርጉ ይችላሉ ሌላው ጥያቄ ነው። የድርጅቱን የዴሞክራሲያዊ ማዕከላዊነት አሰራር ከተከተሉ ችግር ውስጥ እንደሚገቡ ግልጽ ነው። ነገር ግን ይሄንን የማይከተል ወይም ይሄንን ደግሞ ቀስ በቀስም ይሁን ወዲያውኑም ይሁን ይሄ እንግዲህ ሌላ ጥያቄ ነው። ለመለወጥ የሚያስችል ሁኔታ እንዴት ይፈጠራሉ ሌላ ጥያቄ ነው። ውጥረቶቹ ግን እነዚህ ናቸው። በዚህ መሐከል የቆሙ ሰው ናቸው። እንደዚህ አይነት ሁኔታ በሚፈጠርበት ጊዜ በዚህ አይነት የምርጫዎችና የቴንሽኖች የውጥረቶች መሐከል የሚቆም በሳይንሱ ካታሊስት የሚሉት አይነት ሰው ናቸው አሁን የሚመስሉኝ። ካታሊስት ራሱ ያለበትን ሁኔታውን ሳይለውጥ ሌሎችን እንዲለወጥ የሚያደርግ አካባቢውን እንዲለወጥ የሚያደርግ ሚና የሚጫወት ነው። አሁን ዶክተር አቢ አንድ ማቀውና የሚሰማኝ ነገር ምንድነው? የራሳቸው ራይ ያላቸው ስለሆኑ ከዚህ ራይ በቀላሉ ያፈነግጣሉ ወይም ደግሞ ለዚህ ይወደቀላሉ ወይም ደግሞ እየበሰበሰላሉ የኢሃዴግ ራይ እጅ ይሰጣሉ ብዬ አላስብም። ነገር ግን ደግሞ ቀላል አይደለም። በጣም ከባድ በጣም ፈታኝ መንገድ እንደሚሆን ደግሞ አውቃለሁ።
ለመሆኑ እንደ ስራ አስፈጻሚው አካል መሪ እንደ ካቢኔው መሪ ያ ደግሞ ሆኖ ያለ እንደ ኢሃዴግም ሰው ነጻነት ይኖራቸዋል እነዚህን የሚሏቸውን ስራዎች ለመስራት የሚል ሐሳብ አለዎት? አቶ ታምራት
እኔ በነበርኩበት ጊዜና አሁን እሳቸው ባሉበት ጊዜ የነበረው የጠቅላይ ሚኒስትርነት ህጋዊው ይሄ ተግባራዊው ማለቴ ሳይሆን ህጋዊው የሆነው ስልጣን ይለያያል። እኔ በነበርኩበት ጊዜ የካቢኔው ማለት የሀገሪቱ ቺፍ ኤግዚክቲቭ ፕሬዝዳንቱ ነው የነበረው አቶ መለስ ነበር በህግም ማለት ነው። እኔ እንደ ምክትል አይነት ሮል ነው የነበረኝ። ከዛ በኋላ እንደምታውቀው ፍራሱ ተለውጦ ጠቅላይ ሚኒስትሩ ቺፍ ኤግዚክቲቭ የሆነበት አይነት ህገ መንግስት ነው የወጣው። አሁን እንግዲህ እሳቸው የሚገቡት እንደ ቺፍ ኤግዚክቲቭ ነው ቢያንስ በህግ ማለት ነው።
ዋና ስራ አስፈጻሚ ነው። ህገ መንግስቱም እንደሱ ነው የሚለው
በዋና ስራ አስፈጻሚነታቸው ደግሞ የወታደሩም ጠቅላይ አዛዥ ናቸው፣ የደህንነቱም የበላይ ናቸው። ደህንነቱ በቀጥታ የሚመራው እና የፈጠሪነቱ ለእሳቸው ነው። ይሄ ስልጣን አላቸው በህግ ደረጃ። ኢህአዴግም እንደምናውቀው ግን ይሄንን ስልጣን ዴሞክራሲያዊ ማዕከላዊነት በሚባለው አሰራር ቀስድዶታል። እንደዛም አርጎት ነው የኖረው።
እሱ ነው ጥያቄ።
የሰሞኑ ስብሰባዎች እንኳን እንደሚያሳዩን ፓርቲው ነው መጀመሪያ የሚወስነው። ፓርቲው ከወሰነ በኋላ በመንግስት የሚሰራው ስራ አለቀ ነው የሚባለው። ምንም ጥያቄ የለውም። መጀመሪያ በፓርቲው ይወሰናል። ፓርቲው ውስጥ የተባለውን የዴሞክራሲያዊ ማዕከላዊነት መርህ መሰረት በመንግስት ውስጥ ያሉት ያስፈጽማሉ። ቅድም እንዳልኩት እንግዲህ ትልቁ ፈተና አንዱ ከፈተናዎቹ አንዱ ይሄ ነው። አሁን እሳቸውን የሚጠብቃቸው በነገራችን ላይ ሰሞኑን የተካሄዱት ስብሰባዎች በስራ አስፈጻሚም በማዕከላዊ ኮሚቴም የተካሄዱት ስብሰባዎች አንዳንድ ያልተመለሱ ጥያቄዎች አሉኝ እኔ በበኩሌ ማለት የምጠረጥራቸው ነገር ግን በተጨባጭ ወይም ደግሞ በእርግጠኝነት መመለስ ያልቻልኳቸው ጉዳዮች አሉ። ለምሳሌ መግለጫ ሲሰጡ ምን ብለዋል? ከስብሰባ በኋላ ከስራ አስፈጻሚውም ስብሰባ በኋላ ሆነ ከማዕከላዊ ኮሚቴውም የኢህአዴግ መስመር የሆነው አብዮታዊ ዴሞክራሲ አሁንም አማራጭ የለውም እሱ ይቀጥላል እያሉ ነው የሚሰጡት። ስለ ዴሞክራሲያዊ ማዕከላዊነት አሁንም ያነሳል። ምን ያህል እውነት ነው የሚለውን የሚያጠራጥር ይሁን እንጂ ነገር ግን መግለጫቸው ላይ የሚያነሱት ነገር በተለያየ ጊዜ የሰማሁት በዚህ ጉዳይ ላይ ድርጅቶቹ በሙሉ ተስማምተናል እያሉ ነው የሚናገሩት። እንግዲህ ስብሰባቸውን ምን እንደሚመስል ስለማያወጡት ድብቅ ስለሆነ ህዝቡ ስለማይሰማም በዚህ በዚህ ጉዳይ ላይ ልዩነት ነበረን፣ እገሌ እንዲህ አይነት ሀሳብ ነበረው፣ እገሌ እንደዛ አይነት ሀሳብ ነበረው በሚል ህዝቡ ማወቅ ስለማይችል እኛም ማወቅ ስላልቻለን ይሄ ድርጅቶቹ በሙሉ በአብዮታዊ ዴሞክራሲ እና ልማታዊ መንግስት በሚባለው መስመር እና በዴሞክራሲያዊ ማዕከላዊነት አሰራር ላይ በእርግጥ ተስማምተው ነው ወይ የወጡ የሚለው በጣም ትልቅ ጥያቄ ነው። ምናልባት በዚህ ጉዳይ ላይ ያልተስማሙ ካሉ ምናልባትም ሊጠረጠር የሚችለው እንግዲህ አሁን እነ ዶክተር አብይ እና የለማ ቡድን የሚባሉት አንዱ ሊሆኑ ይችላሉ። ከባዕዴን ደግሞ የነገዱ ቡድን ሊሆን ይችላል። ሳይስማሙ ነገር ግን አይ ሁሉ ድርጅቶች ተስማምተናል ብለው አውጥተው ከሆነ ምናልባትም በአብዛሃ ድምፅ እንደዛ ሆነው ከሆነ በዚህ ውሳኔ መሰረት በዴሞክራሲያዊ ማዕከላዊነት ፓርቲው ይጠይቃቸው ማለት ከዚህ ውጪ አፈነግጣለሁ ካሉ ፓርቲው መጠየቁ አይቀርም በዴሞክራሲያዊ ማዕከላዊነት። ሌላ መስመር እከተላለሁ ካሉ አይችሉም። ዴሞክራሲያዊ ማዕከላዊነት መርሆን ራሱን አልከተልም ካሉ አይችሉም። ምክንያቱም መጀመሪያ ላይ ተስማምተናል ተብሏል። ይሄ እውነት ከሆነ የኢህአዴግ አሰራርም ይህንን ያመለክታል ከልምድ። ስለዚህ አሁን ዋስትናቸው ምንድን ነው? በአንድ በኩል ይሄ ውጥረት አለባቸው፣ በሌላ በኩል የራሳቸው የሆነ ከኢህአዴግ የተለየ አመለካከት፣ አስተሳሰብ፣ መስመር፣ ራዕይ አላቸው። ስለዚህ ዋስትናቸው ምንድን ነው እዛ ቦታ ላይ ሆነው ነው? እኔ ዋስትናቸው የሚመስለኝ ሁለት ነው። አንደኛው ህዝቡ ነው፣ እስካሁንም ድረስ ያለው የህዝቡ እንቅስቃሴ። ሁለተኛው ኦህዴድ ነው፣ ከኦህዴድ ቀጥሎ ደግሞ ብአዴን። በድምፁ አሰጣጥ ላይ እንደሰማ ነው ከሆነ እሳቸው ጠቅላይ ሚኒስትር የሆኑ ዘንድ ኦህዴድ እና ብአዴን ናቸው ዋናውን ሚና የተጫወቱት። ይሄንን ሞመንተም ይሄንን ሁኔታ ይዘው መቀጠል አለባቸው እሳቸውና በተለይ ደግሞ የለማ ቡድን የሚባለው ባልተና። እሳቸው በጠቅላይ ሚኒስትርነት ባሉበት ሁኔታ የለማ ቡድን በኦህዴድ ውስጥ አሁን የደረሰውን ከዚህ በፊት በዚህ በአስቸኳይ አዋጁ የተነሳ የደረሱትን ጥፋቶች እንደገና ጠግኖ ኦህዴድን እንደገና አጠናክሮ የዚህ የአዲሱ መንገድ ደጀን እንዲሆን ማድረግ ነው የሚጠበቅባቸው። ከዚህ ደግሞ በሰፋ መንገድ ስናየው በተቻለ መጠን ህዝቡ ያነሳቸውን ጥያቄዎች ጆሮ ሰጥቶ ለህዝቡ ጥያቄዎች መልሶች መመለስ መጀመር ነው የሚያዋጣቸው። እነኚህ ናቸው ደጀኖቻቸው። ይሄንን ካደረጉ ኢህአዴግ ሳይወድ በግድ በዴሞክራሲያዊ ማዕከላዊነት ባለው መርሆም ላይ ይሁን ሳይወድ በግድ በያዘው ርዕዮትና የፖለቲካ መስመር ላይ ወይ ይለወጣል ወይ ደግሞ በዛው በኤንትሮፒ ህግ መሰረት ይጠፋል ይበታተናል።
አዎ እሱ ጥያቄ ነበር። እሱ ጥያቄ ነበረኝ አሁን አናቱ ላይ ነው የመጡት። ስለዚህ ይሄ አደግ የመበታተን ወይም የመፈረካከስ አደጋ ተደቅኖበታል ወይ በዚህ ሁኔታ ከርሶ ትንታኔ በመነሳት?
በጣም እንጂ ሰለሞን፣ እኔ ቆይቻለሁ ይሄን ነገር ማለት ከጀመርኩ ግን ሰዎቹ የሚሰሙ ስላልሆኑ በነገራችን ላይ ይሄንን የምለው ቀድሞ አስረውኛልና አሁን ልበጠላቸው ቢያንስ ባነጋገር በመናምን በሚል መልክ አይደለም ይሄንን ማለሰው።
እነሱም አሁን እሱ የሃይማኖት ሰውም ስለሆኑ ለኔም ሚዛናዊ ሐሳብ ይሰጡኛል ከሚል ነው ማነጋገሩትም አቶ ታምራት።
እውነት ነው። እኔ ሰለሞን አንድ ነገር ልንገርህ፣ 12 አመት ያሰሩኝን ሰዎች ያውም በውሸት ያውም በሐሰት በፍጹም ባላደረኩት ነገር ያሰሩኝን ሰዎች ይቅር ብዬ በጣም እያዘንኩላቸውና እየጸለይኩላቸው ያለው ሰው ነኝ። ይሄንን እነሱም ላያምኑት ይችላሉ፣ ሌላውም ሰው ላያምን ይችላል። በነገራችን ላይ ከእስር ቤት ስወጣ አቶ መለስን ቢሮአቸው ሄጄ አግኝቻቸዋለሁ። ይሄንን ታሪክ መናገር ፈልጋለሁ በዚህ አጋጣሚ።
እሺ።
ቢሮአቸው ድረስ ሄጄ አግኝቻቸው ይቅርታ አድርጌልዎታለሁ ብያቸው ነግሬያቸዋለሁ።
ምን አሉ?
ምንም አላሉም። ደነገጡ። በጣም ነው የደነገጡት። ምክንያቱም አልጠበቅኩም። እኔ ሄድኩት ከሳቸው ጋር እንዴት አረጋለህ እንደዚህ ብዬ እንድነጋገር ወይም እንድወቅስ ነበር የጠበቁት። እግዚአብሔር ፈቅዶ ደግሞ እሳቸውም እንዳገኛቸው ስጠይቅ ተሳካልኝ። እሳቸውም ፈቀዱ እና ቢሮአቸው ድረስ ሄጄ አገኘዋቸው እና መጀመሪያ ያልኳቸው ነገር ቢኖር እኔ አሁን ሌላ ሰው ነኝ፣ የመጣሁት ለመውቀስ ወይም ደግሞ ሌላ ነገር ለመጠየቅ፣ እርዳታም ለመጠየቅ ወይም ወደ ኢህአዴግ ለመመለስ ለመሳሰሉት ነገሮች አይደለም። እሱ ያበቃ ነገር ነው። እኔ የመጣሁበት ዋነኛው ምክንያት ሁለት ነው አልኳቸው። አንደኛው ይቅር ልልዎት ነው። በተደረገው ነገር ሁሉ ምንም ቂም የለኝም። ከዚህ በፊት እስር ቤት ሆኜ ብዙ ቂም ይዤ ከተወሰነ ጊዜ ድረስ ለአምስት ዓመታት ብዙ ተጎድቻለሁ። ከአምስተኛው ዓመት በኋላ ግን ኢየሱስ ክርስቶስ የሚባል አዳኝ በማግኘቴ ድኛለሁ እና ተለውጫለሁ። ስለዚህ ምንም አይነት ቂም በርሶ ላይ በማንም ላይ የለኝም። ምንም እንኳን የተጎዳሁ ቢሆንም ጉዳቴን ኢየሱስ የሚባለው ክሶኛል። ሁለተኛ የመጣሁበት ምክንያት ደግሞ ይሄንን እኔ ያገኘሁትን እና ህይወቴን የለወጠውን ኢየሱስ ክርስቶስ የሚባለውን እግዚአብሔርን እንዲያምኑ ብዬ ነው የነገርኳቸው። እምቢም አላሉም እሺም አላሉም። ነገር ግን በጣም ያልጠበቁት ሁኔታ ነው የነበረው። ይሄንን በእግዚአብሔር ስም ነው የምናገረው። ይሄንን ያነሳሁት ለምንድን ነው? አሁንም ምለውን ነገር ስለ ኢህአዴግ ሳነሳ ከቂም ወይም ከበቀል ወይም ከጥላቻ ከመሳሰሉት ነገር ተነስቼ አይደለም ለማለት ነው። እኔ በነገራችን ላይ ኢህአዴግ የሚባለው ድርጅት ተለውጦ አመለካከቱ፣ መስመሩ፣ ሪዮቱ ተለውጦ፣ አሰራሩ ተለውጦ ዴሞክራቲክ ድርጅት ሆኖ በኢትዮጵያ ውስጥ ኃይል ሆኖ ቢቀጥል ጥሩ ይመስለኛል። ጥሩ የሚመስለኝ ምክንያት ምንድን ነው? እነኚህ ሰዎች ህይወታቸውን የከፈሉ ሰዎች ናቸው። ብዙ ታግለዋል። ምንም ይሄንን መካድ አይቻልም። እኔም ራሴ የነበርኩበት ስለሆነ፣ ሁለተኛ ሰዎችም ስለሆኑ የእግዚአብሔር ፍጡር የሆኑ ሰዎችም ስለሆኑ እነሱ እንዲሞቱ እንዲሰቃዩ፣ ሌላው ቀርቶ እንደኔ በእስር ቤት መከራ እንዲያልፉ በፍጹም አልመኝም። ነገር ግን ሁኔታውን እንየው። ኢህአዴግ እስካሁን በመጣበት የፖለቲካ መስመር በመጣበት ሪዮት ይሄ አብዮታዊ ዴሞክራሲ በሚባለው ልማታዊ መንግስት ብሎ አሁን በግልባጩ በቀየረው ያው ራሱ አንድ ነው። በነገራችን ላይ ልማታዊ መንግስትና አብዮታዊ ዴሞክራሲ አንድ ነው። በዴሞክራሲያዊ ማዕከላዊነት የባርነት ሰንሰለት በዚህ ውስጥ ሊቀጥል አይችልም። ይሄ ሳይንሳዊ ህግም ነው። መሞት እኮ አለ። አሁን ኢህአዴግ የመሞቻው ወቅት ላይ ደርሷል። ማንኛውም ኃይል ውጪ ካለው አዳዲስ ኢንቫይሮንመንት ጋር ራሱን አዛምዶ በአዳዲሱ ኢንቫይሮንመንት ውስጥ አዳዲስ ነገሮችን ሊያገኝ ካልቻለ ይሞታል። ይሄ ሳይንሳዊ ህግ ነው። ይሄ የመጽሐፍ ቅዱስም ህግ ነው በነገራችን። ስለዚህ ኢህአዴግ እስካሁን የመጣበት መስመር ሊያስኬደው እንዳልቻለ ግልጽ ሆኗል። አሁን በጣም ግልጽ ነው። ለማንም ግልጽ ነው። ምንም ይሄ የተለየ ጥበብና የተለየ እውቀት አያስፈልገውም። አገሪቱን በ20ና 25 ዓመታት ውስጥ ማዕከላዊ ገዢ ያላቸው አገሮች ውስጥ አሰልፋታለሁ ብሎ በሚሽን ደረጃ የተናገረውን እንኳን ሊፈጽም አልቻለም። 27 ዓመት በነገራችን ላይ አንድ ትውልድ ማለት ነው። ብዙ አገሮች በዚህን ያህል ዓመት በአንድ ትውልድ ውስጥ ከሶስተኛ ዓለም አገርነት ተነስተው አንደኛ ዓለም አገር የደረሱ አሉ። እንደ ምሳሌ እነ ሲንጋፖር እነ ኮሪያ ደርሰዋል። በዛ 30 ዓመት ባልሞላ ጊዜ 25 ዓመት ኢንፋክት በሲንጋፖር ስናየው በ22 በ23 ዓመት ውስጥ ነው ከሶስተኛ ዓለም አሁን ኢትዮጵያ ካለችበት ከነበረችበትም በታች ተነስተው አሁን አንደኛ ዓለም የሚባሉ ሀገሮች ውስጥ የገቡ። ኢትዮጵያ ስለተረገመች አይደለም ይህን ማድረግ የማትችለው፣ ትችላለች። ኢትዮጵያ ህዝቧ፣ ተፈጥሮ ሀብቷ፣ ሁሉ ነገር የተመቻቸ ነው። እንዳለመታደል ሆኖ ግን ይህንን ሊጠቀም የቻለ አመራር አልነበረም። በኢህአዴግ ብቻ ሳይሆን በደርግም አልነበረም፣ ከዛ በፊትም አልነበረም። የየራሳቸው ጠንካራ ጎን እንዳላቸው አምናለሁ። ደርግም ሆነ የኃይለ ሥላሴ መንግስት ግን ኢትዮጵያን እዚህ ደረጃ ላይ ማድረስ አልቻሉ። ጊዜው በቂ ነው የነበረው። የኢህአዴግ መስመር አይደለም ኢትዮጵያን ማዕከላዊ ገዢ ያላት ሀገር ሊያደርግ። አሁንም እኮ ምናልባት ስንገባኛ ስልጣን በያዘን ጊዜ ኢትዮጵያ ከሰባት ወይ ከአምስቱ የመጨረሻ ደሃ ሀገሮች አንዷ ነው የነበረችው። አሁን ምናልባት ከአስሩ የመጨረሻ ደሃ ሀገሮች አንዷ ነች። አሁንም በድህነት ወለል ውስጥ ነው ያለ። አሁንም
ከ25 ሚሊዮን በላይ የሚሆን ሰዋ ከድህነት ወለል በታች መሆኑን የዓለም ባንክ በቅርቡ ባወጣው ማስረጃ ማሳይቶ ነበር።
ሰለሞን፣ እኔ እንደው ጊዜው አይበቃም የኢንተርቪው ጉዳይ ስለሆነ ጊዜው አይበቃም ብዬ ነው እንጂ ራሳቸው የዓለም ባንክ በእንግሊዝ ሀገር የሚሰራ የታወቀ የእድገት መለኪያ ያለው በኦክስፎርድ ዩኒቨርሲቲ ያለ ድርጅት ባወጣው ዳታ ብዙ ዳታዎችን ብዙ ማስረጃዎችን ማቅረብ ይቻላል። የሚያማልል የኢኮኖሚ እድገት፣ የሚያስጎመጅ እድገት እያሉ የሚገልጹት ሁኔታ በፍጹም ከሁኔታው ጋር የማይሄድ ነው። ኢትዮጵያ አሁንም ከመጨረሻዎቹ 10 ሀገሮች አንዷ ነች። ኢትዮጵያ በነገራችን ላይ ኬንያ ትበልጣለች ከኢትዮጵያ አሁን። በቃ ሌላ የትም ሩቅ መሄድ አያስፈልግም። በኢኮኖሚ ነጻነትም በፖለቲካ ነጻነትም ኬንያ ትበልጣለች። በዓለም የመጨረሻዎቹ ድሆች ያሉባቸው 3 የአፍሪካ ሀገሮች መካከል አንዷ ኢትዮጵያ ነች። ሌላዋ ማዕከላዊ አፍሪካ፣ ሌላዋ ቻድ ናቸው። እና እነሱም ራሳቸው የሚናገሩት የኢህአዴግ መሪዎች አሁን የሚያቀርቡት ምንድን ነው? ሰዎችም ብዙ ጊዜ የሚሉት ምንድን ነው? የተሰሩ ነገሮች አሉ። ለምሳሌ ፎቆች አሉ፣ በከተሞች ውስጥ መንገዶች ተሰርተዋል፣ ድልድዮች ተሰርተዋል፣ የኤሌክትሪክ ኃይል ተሰርተዋል። እውነት ነው። ይህንን እኔም አልክትም፣ የማይካድ ነገር ነው፣ ተሰርተዋል። ጥያቄው ግን ይሄ አይደለም። ማነጻጸሪያውም ደርግ ወይም ሌላ ስርዓት አይደለም። ምክንያቱም ሁለት ነገሮች ናቸው። አንደኛ እንዴ አገር አይደለም እንዴ? ታዲያ ካልተንቀሳቀሰ እኮ ሊኖር አይችልም። አገር ስለሆነ መቼም መንግስት ሲለወጥ ለውጥ ሲመጣ አንዳንድ ነገር ይሰራል። ተሰርቷል፣ እውነት ነው። ሁለተኛ ደርግም በራሱ ጊዜ ከኃይለ ሥላሴ የተሻለ የበለጠ የሰራቸው ስራዎች አሉ። ይህን መካድ አይቻልም። ያውም በጦርነት ውስጥ ሆኖ የነበረበትን እድሜውን በሙሉ በጦርነት ውስጥ ሆኖ ግን የተሰሩ አዳዲስ ነገሮች ከኃይለ ሥላሴ ጋር ሲወዳደር ነበሩ። ኃይለ ሥላሴም ከሚኒሊክ በኋላ የሰራቸው በጣም ብዙ ነገሮች አሉ። ስለዚህ እንደዚህ እያልን ማነጻጸር ከጀመርን የእድገትን ምንነት ልናየው አንችልም። ማነጻጸር ያለብን ኢትዮጵያ በ27 ዓመት ውስጥ ልትደርስ ትችል የነበረበት ቦታ ላይ ደርሳለች ወይስ አልደረሰችም? እኔ በበኩሌ አልደረሰችም፣ ልትደርስ ግን ትችል ነበር ነው ማለት። እነ ኮሪያ እነ ሲንጋፖር እና የመሳሰሉትን እነሱም ራሳቸው የኢህአዴግ መሪዎች ራሳቸው ሁልጊዜ የሚጠሯቸውን ሀገሮች አይነት እድገት ልታመጣ ትችል ነበር። ያልቻለችበት ዋነኛው ምክንያት የመሪ ችግር፣ የአመራር ችግር፣ የፖሊሲ የሪኦት የፖለቲካ መስመር ችግር ነው። በነበርኩበት 5 ዓመት ጊዜ ውስጥ ደግሞ እኔም ለዛ ኃላፊ አሁንም ግን ይህንን ማየት አልቻሉ መሪዎቹ ይህንን ማየት አልቻሉ። የኢህአዴግ መሪዎች ይህንን ማየት መገንዘብ አልቻሉ። እያሽቆለቆሉ እንደሆኑ አይተውታል፣ ተገንዝበዋል። ነገር ግን እውነት ትክክለኛ ወደ ሆነው መፍትሄ መምጣት አልቻሉ። ያልቻሉበት ምክንያት ደግሞ እኔ ሁለት ነው የሚመስለኝ። አንደኛው ከታሪክ መማር አልቻሉ። ከታሪክ መማርን የመሰለ ትልቅ ነገር የለም። አንድ ጸሐፊ ፍሬድሪክ የሚባል ፈላስፋ ያለው ነገር በጣም ደስ ይለኛል ሁሌ ሳስታውሰው፣ በተለይ እነሱ ኢህአዴጎችን ሳስታውስ፣ የሰው ልጅ ከታሪክ የተማረው ነገር ቢኖር ከታሪክ ያለመማሩን ነው ያለው። በጣም የሚያስገርም አባባል ነው። የደርግ ጊዜ ከታሪክ ስላልተማረ ወደቀ። ኃይለ ሥላሴ ከታሪክ ስላልተማሩ ወደቁ። አሁንም የኢህአዴግ መሪዎች ከታሪክ አልተማሩ፣ እየተማሩ አይደለም። ያውም እነሱም እኔም ከምናውቀው ከደርግ ጊዜ ታሪክ መማር ይቻላል፣ ቀላል ነው። ከኃይለ ሥላሴ በሁለቱም ጊዜ ነበርን አብረን። አንደኛው ይሄ ነው። ሁለተኛው የአስተሳሰብ ለውጥ የማምጣት ፍላጎት የላቸውም። የአስተሳሰብ ለውጥ ደግሞ በጣም ትልቅ መሳሪያ ነው፣ ነገሮችን በአዲስ መንገድ ለማየትና በአዲስ መንገድ እኔ ራሴ እስር ቤት ከገባሁ በኋላ የተማርኩት ከራሴ ህይወት የተማርኩት አንዱና ትልቁ ትምህርት የአስተሳሰብ ለውጥ ማለት ምንድን ነው የሚለውን ማየት ነው። መጽሐፍ ቅዱስ ከሚሰጠው በጣም መሰረታዊ ከሆነው መርሆ ወይም ፕሪንስፕል አንዱ የአስተሳሰብ ለውጥ ነው። የአስተሳሰብ ለውጥን ካላገኛችሁ የእግዚአብሔርን ፈቃድ ምን እንደሆነ ልታውቁት አትችሉም ነው የሚለው። እንደዚህ አይነት ያስተሳሰብ ለውጥ ለማምጣት ፈቃደኛ አልሆኑ እንጂ ህዝቡ ምድል ሰጥቶታል ለኢህአዴግ ብዙ ምክሮችን ተመክረዋል፣ ብዙ ነገሮችን ተብለዋል። ነገር ግን አሁንም እዛው ናቸው። በእነዚህ ምክንያቶች ነው ኢህአዴግ መሰረታዊ የሆነ ለውጥ ካላመጣ አዲስ ነገር ከኢንቫይሮመንቱ አዲስ ኢነርጂ ገብቶ የነኝህን ለውጦች በድርጅትም በሪዮትም ፖለቲካ መስመርም የሚያመጣ ካልሆነ ይፈረካከሳል፣ አይቀርም። ይሄ ህግ ነው ያልኩት ለዚህ ነው። ኢህአዴግ አሁን እዛ ደረጃ ላይ ነው ያለው፣ እዚህ ወቅት ላይ ነው ያለው። ወይ ይፈረካከሳል። በሚፈረካከስበት ጊዜ ደግሞ በነገራችን ላይ ህወሓትንም ቢሆን የትግራይ ህዝብ ሊያድነው አይችልም፣ ከመፈረካከስ አይወጣም። ወይ ደግሞ ይሄንን ተረድቶ የለም ይሄ ነገር አደጋ ነው ብሎ ለራሳቸውም ለድርጅቱም ለኢትዮጵያም ብለው እንዴት ነው አዲስ ነገር ብናመጣው፣ እንዴት ነው አስተሳሰባችንን ምንቀይረው የሚል እውነተኛ የሆነ ውይይት መካሄድ አለበት በውስጣቸው። አሁን እንግዲህ እዚህ ጋር የዶክተር አብይና የለማ ቡድን የገዱ ቡድን ይሄንን ነገር ልብ ማለት ያለባቸው ይመስለኝ። ምርጫቸው ወይ ከሚፈረካከሰው ጋር አብሮ መፈረካከስ ነው፣ ወይ ደግሞ በአዲስ ወጥቶ ወይ ከኢህአዴግ ጋር ወይ ከኢህአዴግ ውጭ አዲስ መንገድ መቀጠል። ዶክተር አብይ በግላቸው ይሄ ችሎታና ብቃት ያላቸው ይመስለኝ። ነገር ግን የሚያስፈልጓቸው ነገሮች አሉ በአካባቢያቸው። ቅድም እንዳልኩት የህዝቡ ንቅናቄ ያስፈልጋቸዋል፣ የውህደት ሁኔታ ያስፈልጋቸዋል፣ ሌሎችም ሁኔታዎች ያስፈልጓቸዋል።
አቶ ታምራት እንግዲህ እንደገለጹልኝ ራሱ ኢህአዴግ በትንቅንቅ ውስጥ ነው ያለው። እንግዲህ በዚህ በአዲስ አስተሳሰብ ብልጭታና በአሮጌው አካሄድና አስተሳሰብ መካከል ያለ ትግል ውስጥ ነው፣ ቀውስ ውስጥ ነው ያለው እርስዎ እንደሚገልጹት። ለመሆኑ በዚህ ውስጥ ከትግሉ ከዚህ ከተያዘው መንገድ ውጪ፣ ከለውጥ ውጪ፣ ከህገ መንግስታዊውና ከህጋዊው አካሄድ ውጪ ስልጣንን የመቆጣጠር ስጋት ያለ ይመስልዎታል? በሀገሪቱ ውስጥ በሁከትም ይሁን በመፈንቅለ መንግስት መንገድ